ይህ የኢትዮጵያን ድምፅ የሬዲዮ አገልግሎት ነው። የኢትዮጵያን ድምፅ የሬዲዮ አገልግሎት የሚያስተላልፈውን ሳምንታዊ ሬዲዮ ስርጭት ፕሮግራም አሁን ጀመረ። ጤና ይስጥልኝ አድማጮች፣ እንደምን ሰንብታችኋል? ዛሬ ቀኑ ጥር 6 2015 ዓ.ም ተብረ ሳምንታዊ ዝግጅታችን ጀምረናል። እንደተለመደ ዜና ባይኖርም ዜና ሀተታችን የሀገራችን ወቅታዊ ሁኔታ በተመለከተ እንወያያለን። ቆይታችሁ ከኛ ጋር እንዲሆን እየተመኘን እንግዲህ ወደ ውይይታችንም ገባው። አሸናፊ ይሰማል?
አዎ ይሰማኛል።
እሺ እንግዲህ የኛ ሀገር ነገር ባለፉት 4 አመት በአላት በመጀመሪያ ነው የኢትዮጵያ አየር መንገድ እዚህ አትላንታ ሊመጣ ነው በሚቀጥለው ግንቦት ጀምሮ።
አዎ ዘናን ሰምቻለሁ።
አዎ ለአራት በሳምንት 4 ቀን ጉዞ እንደሚያደርግ በረራ እንደሚያደርግ ታድርጓል። ስለዚህ ምናልባት ዲሲ ድረስ ከመጓጓዝ ለኔ የሚቀልኛል። የሚቀጥለው እንግዲህ ሳመር ላይ ወደ አዲስ አበባ ስንመጣ ከዚሁ እንጓዝበታል ማለት ነው። ይህ እንግዲህ እሱ አዲስ ነገር ቢኖር ለየት ያለ እሱ ነው። ግን ማን ነው የአመት በዓላት በመጡ ቁጥር ሁሉ ጊዜ ችግሮች እየተፈጠሩ ነው ያሉት ኢትዮጵያ ውስጥ በተለይ ባለፉት 4 አመታት። አሁን ባለፈው ከኦሮሚያ ክልል መንግስት ተላለፈ የተባለ መልእክት አለ። አንድ ቤተክርስቲያን እንዲያከብሩ እንደማይፈቀድላቸው በቦታው ላይ ቤተክርስቲያኒቱም ቤተ ክህነት የሚሰጠው መልስ አለ። አሁን ደግሞ ከሰሞኑ በዓሉን ተከትሎ ነው የሚል የአዲስ አበባ አካባቢና ወጣቶች ስር ላይ እየገቡ ናቸው የሚል መረጃ ውንት ዜና የሚሆኑም እየወጡ ናቸው። እነዚህ እንግዲህ የሚቀጥለው ሳምንት ላይ በዓላችን እናከብራለን፣ የጥምቀት በዓል። ምን ይመስለ ከወዲሁ የሰማኸው ነገር ካለ፣ ያየኸው ነገር፣ የታዘብከው ነገር ካለ ይህን የእስሩስ ጉዳይ ወደ ከፋ ነገር ሊያስኬደን ይሄዳል ይችላሉ የሚለው
እንግዲህ ሐሙስ ነው አሉ። ሮብ ከተራ ነው። ከዚህ ጋር ተያይዞ ከዚህ በፊትም አንስተነዋል። የዚህ ወይበላ ማርያም ነው የሚባለው ራዩ አካባቢ ያለው እሱን ታቦቱ ወደ አዲስ አበባ ወጥቶ ነበር የሚገባው። ድሮ ከቤቱ ታቦቱ ከቆመች ጊዜ ጀምሮ አሁን ወደዚህ ሳይመጣ እዛው እንዲከበር ነው የተባለው። ባለፈው እንግዲህ የሰው አንድ ወጣት በተለይ የሞተበት ታቦቱ ሳይገባ የቀረበት በጣም ትልቅ ዝግጅት የተነሳበት ነበር። እንደዛ የሚል ከቤተ ክርስቲያኑ ሳይሆን ከፖለቲካው ወገን ከመንግስት አስተዳደር ወጥቶ ትንሽ ቅሬታ ፈጥሯል። ቤተ ክህነትም ምላሽ ሰጥታበታለች። እንግዲህ እዛ አካባቢ ምን ሊሆን ይችላል የሚለው አሁንም ስጋት አለ። ከዛ ውጪ በአዲስ አበባ አካባቢዎች እንግዲህ ቅሬታ የበዛበት የህብረተሰብ ክፍል በጣም ብዙ ነው። በመንግስት ላይ ቅሬታ ያለው እና በዚህ ህዝብ የሚሰበሰብባቸው ኢቨንቶች፣ የተቃውሞ ድምጾች ሊሰማባቸው ይችላል ብሎ መንግስት ስላሰበ እንግዲህ በጅምላ ይሁን ያነሳሳሉ ብሎ የተገመቱትን በየመንደሩ ጥቆማ እየደረሰ ይሁን ወጣቶች እያሰረ መሆኑን ሰምተናል። ራሱ ማሰሩ የሚፈጥረው ሌላ ችግር መኖሩን ግን አላሰበውም። እና የተቃውሞ ድምጾች ምንጊዜም ቅሬታዎች ሲኖሩ ህዝብ ውስጥ ኢቨንቶች የተቃውሞ ድምጽ ማሰማ ይሆናሉ። እና የተቃውሞ ድምጽ ሊሰማ ይችላል፣ ግን ህዝቡ በተለይ የኦርቶዶክስ ምዕመናን፣ ወጣቱ ጭምር የሃይማኖታዊ በዓሉ ተንኩሰውት ወደ ግጭት ካልገባ በስተቀር የፖለቲካ መድረክ እንዲሆንበት ፍላጎት የለውም። እንደ ወጣቱንም ስሜት ሳይሆን እንደሚገባኝ ሃይማኖቱን ማክበር ነው የሚፈልገው። ኢቨንቱ ድምፅ ሊሰማ የሚችልበትም ቢሆን ድምፅ ላያሰማ የማሰማት እድሉ አይፈልገውም። ቸርቿን አቢዩዝ ማድረግ አይፈልግም። ክብሯን መጠበቅ ስለሚፈልግ እኔ ያሰማል የሚል ግምት የለኝም። ግን መንግስት ህዝቡ እንደጠላው ስላወቀ ስለደነበረ ኢቨንቱ ሊጠቀሙበት ይችላሉ ብሎ ነው የሚመስለኝ። ግን እዚህ በተለይ ድንበር ላይ ካሉት እና አንዳንድ የኦሮሚያ አካባቢዎች ግን በተለይ ከዚህ ከሰንደቅ ዓላማ ከምናምን ጋር በተያያዘ እንደተለመደው ግጭቶች ሊያጋጥሙ ይችላሉ። ሊሰማ መንግስት ቢኖር አስቀድሞ ማወቅ ይቻላል። ግጭቶች የማይፈጠሩበትን ሁኔታ ማድረግ ይገባዋል። ግን እንደሱ እያሰቡ የሚሰሩ ናቸው ወይ የሚለው እኔ ያጠራጥረኛል። እያሰበ የሚሰራ
ምን ችግር አለበት? አይ እንግዲህ ወደ ዋናው እንትናችን ውይይታችን ሂደ። የፕሪቶሪያው ስምምነት ከተደረገ አሁን ሁለተኛ ወሩን ያለው ሁለተኛ ወሩን ጀምረን ሁለት ወር ጨረሰን ሶስተኛ ጀምረን ሶስተኛው ተጀመረ። በሰላሳ ቀን መሆን አለበት ተብሎ ይዘፈንበት የነበረውም አሁን ገና አሁን ባለፈው ሳምንት ነው ገና የተጀመረው። ከባድ መሳሪያዎችን ማስረከብ ጀምሯል የሚል ወሬዎች መጥተዋል። ማረጋገጫም የአፍሪካ ህብረት የሚከታተሉት የአፍሪካ ህብረት የወከላቸው ተወካዮች ማረጋገጫም ተሰንዝሮበታል። በሳምንቱ በዚህ የከባድ መሳሪያ ትጥቅ መፍታት የሚባለው ነገር እሱን ትነግረኛለህ ቀስ ብለህ። ምክንያቱም ትጥቅ መፍታት ማለት ሌላ ነገር ነው። ትጥቅ ማስረከብ ማለት እና መስጠት ማለት የተለዩ እነዚህ ነገሮች እንደ አንዳንድ ጊዜ መስመር ትርክቶችን እንትን አድርገን አንደኛው በአሸናፊ ሌላው በተሸናፊ ደረጃ ለማስቀመጥ የሚሞክርበት ዘዴ አለ። ሽንፈቱ የኢትዮጵያ በአጠቃላይ የህዝብና የሀገር ሽንፈት ነው እንጂ ማንም ያሸነፈ ማንም የተሸነፈም የለም እኔ እስከማየው ድረስ። እና እነዚህን ነገር እንደው እዛ ላይ በኋላ እንትን ታደርግበታለህ። በሰላም ስምምነቱ መሰረት ከባድ መሳሪያ ያስረክባሉ ወይም ደግሞ ይሰው ይፈታሉ የሚለውን ነገር በእነሱ ንግግር እንሂድና ያንን ተከትሎ ግን የኤርትራ ኃይል ከኢትዮጵያ ለቆ ይወጣል። በተለይ ከትግራይ ክልል ለቆ እንዲወጣ ከአማራ ልዩ ኃይል በትግራይ ክልል ያሉ እነሱም እንዲወጡ አንደኛው ስምምነት ነው። ይሄ ስምምነት እንግዲህ ተግባራዊ ሲደረግ ትጥቅ የከባድ መሳሪያ እንግዲህ አይተናቸዋል ቁጥርብን በጣት የሚቆጠሩ ነገሮች አየሁ መሰለኝ እኔ እስከማሰማ ድረስ። እና ብቻ ግን ያን ሆኖ ተከትሎ ግን የኤርትራ ሰራዊት አሁንም እንዳለ እንዲህ የተነገረ ነው። በሽሬ አካባቢ የአማራ ልዩ ኃይል ወጣ ተብሎ ትላንትና ጀነራል አበባው ያለበት ሽኝት አይነት ነገር ሲደረግ ሰምቻለሁ። በጣም የሚያሳፍረው ግን ራስ ህዝብ ላይ በጣም እንደዚህ መስመር የለቀቀ ነገር ስታሳይበት ትንሽ ለማየት ይከብዳል። ለማንኛቸውም ሲ እነዚህን ያዝና በእነዚህ ላይ ሲጀምረ እንጀምር ውይይታችን እና የሀገራችን ሁኔታ እንቃኘው ትንሽ።
እሺ እንግዲያው የሰላም ስምምነቱ አንተ እንዳልከው ሁለት ወር አልፎታል። አተገባበሩ ራሱ ስምምነቱም በጣም ለመተግበርም የሚያስቸግሩ ነገሮች አሉበት። በተለይ ከዚህ ከመሳሪያ ማስረከብ እና የኤርትራና የአማራ ኃይሎች መውጣት ኮንክረንትሊ የሚለው ነገር ራሱ በፊትም አስተነዋል አፈጻጸሙ አስቸጋሪ ሊሆን እንደሚችል። በሌላ በኩል የኤርትራ መንግስትም የኢትዮጵያ መንግስት ሊያዘው የሚችልበት ሁኔታ እንደሌለ እና ከኤርትራ መንግስት ከተነጠለ አብይ ራሱ እሱን ነው የሚተማመነው። ስልጣለ መጀመሪያውንም ልክ ከኢሳያስ ጋር ሄዶ ኢሱ ካስባለ ጊዜ በኋላ ስልጣን ላይ የፈለግኩትን ያህል ጊዜ ቆያለሁኝ ሲል ኢሳያስን ተማምኖ ነበር። ከዛ እነዚህ ናቸው ስጋቶች፣ እነዚህን ድራሻቸውን አጠፋላለሁ ሁለተኛ እንዳይነሱ፣ እንደዚህ አይነት ነገር አለ ዝም ብለህ ስታዩ ይገባሃል። እና አንድ አቅም የለውም ውጣ ማለት፣ ሁለት እሱን ጋር ከእሱ ጋር ተጣልቶ መቆየት የሚችል አይመስለውም፣ ስለዚህ ፍላጎትም የለውም። የዚህ አይነት አጣብቂኝ ውስጥ ባለበት ሁኔታ ተግባራዊ የመደረጉ ነገር አጠራጣሪ ነው ስንል ቆይተናል። ወይ ግን በጣም በአዝጋሚ ሁኔታ ያው ሚዲያውም እንዲፈጸም የሚፈልጉ ሰዎችም ጥሩ ነው ኮሚትመንቱ አለ እርምጃው እየተወሰደ ነው ሲሉ ተሰማለ። እንግዲህ በዚህ መሰረት ከበስምምነቱ ስኩልፍ ከሚባሉት ነገር አንዱ የከባድ መሳሪያ ማስረከብ ነው። ኮንክረንትሊ ነበር የተባለው ግን ያም ሆኖ የፕሪቶሪያውን ስምምነት የማክሸፍ ፍላጎት እንዳለ ስለገባቸው ይመስለኛል አንድ እርምጃ ተራምደን ከጎን ደግሞ አንድ እርምጃ ያኛው ይምጣ በሚል ብዙ ሰጥተው እኩል ሰጥተው መቀበል ነው ብዙ ሰጥተው ትንሽ መቀበል
እንደውም ዘውል ጨምርልህ አሁን ትንሽ ሰጥተው መቀበል የሚባለውን ነገር ላይ በቀደመታ ከመንግስት ጋር ቅርበት ያላቸው ሚዲያዎች ሲናገሩ ኤምኤስ ላይ እና ሲሳይ ሲናገሩ ሰምቻቸዋለሁኝና በእነሱ አነጋገር ከሆነ የኬንያው ቀድሞ ፕሬዚዳንት የትግራይ ክልላዊ መንግስትን ማግባባቱን እና የኤርትራ ስጋት እንዲቀንስ እናንተ ቅድሜ ይህን ነገር ብታደርጉ ብሎ አግባብቶ የተደረገ ነው የሚል ጥቆማለና አሁን አንተ ላልከው ነገር ምናልባት ተጨማሪ
እንደሱ ይመስለኛል። ምክንያቱም የትግራይ ህዝብ ሰላሙን ይፈልገዋል። የትግራይን ህዝብ የወከለው ህወሓትም እና የትግራይ ክልላዊ መንግስት ይፈልገዋል ሰላሙን። ስለዚህ ስምምነቱ እንዳለም ቢሆን መተግበር ላይ እስኪ አንድ እርምጃ ልራመድና አብረን እንራመድ ነበረ ግን እስኪ ልራመድና ተነሳሽነት ሁሉ ሰድ ከሚል ብዙ ሰጥቶ ትንሽ የመጠበል ባላንሱን ትንሽ ሚዛኑን ወደ ራሱ የመሸከም ነገር ያለ ይመስላል። ትልቅ የዜና ሽፋን ያገኘው የዚህ የአፍሪካ ህብረት የክትትልና የአረጋጋጭ ኮሚቴ ነው ኮሚሽን የተባለውም አረጋጋጭ ያሰጣል አይቻለሁ ብሎ የሀገር መከላከያ ሰራዊት ወክሎ እዛ የተገኘ አንድ ኮሎኔልም እንደውም የህወሓት ታጣቂ ወር ያማጽ ኃይል ምናምን ሳይሆን ቲዲኤፍ እያለ ምርመራ ከቡል ተናግሯል። በትግራይም በኩል ያለው ተወካይ እንደዚሁ ተናግሯል። እንግዲህ አሁን የምትጠብቀው ትልቁ የኤርትራና የአማራ ኃይል ይወጣሉ ብለህ ነው። ያን ያልሆነም ግን በማግስቱ መጥተው ከመከላከያ ሰራዊት ጎን ብሔራዊ ግዳጅ ሲወጣ የነበረው የአማራ ኃይል ከሽሬ አካባቢ አሰናብተናል በሚል የአማራ ኃይል ወጣ የሚል ቶን ያለው ነገር ሰማን። እንግዲህ ወዲያውኑ ዜና ሆነ። አየህ አሁን ይሄ ኮንክረንትሊ የሚለውን ነገር ዜና ነው የሚሆነው። ብዙ ጊዜ ዓለም አቀፉ ሚዲያ ትንሽ ጫፍ ከያዘ በጣም ያስጨዋል እና መንግስት ለምዶታል ይችን ነገር ዝም ብሎ ነካ ያደረግና የሆነ ነገር እንዴት ታስታውሳለህ ከሳምንት በፊት ኤርትራ ጦር ወጣ በቃ በሙሉ ዜናው በሙሉ መውጣት ጀመረ። ከዙ አልወጣም ግን ተመልሶ ነው እዛ ይገባል እና ትንሽ ጮክ አድርገውታል። ጮክ ዝም ብሎ ጮክ ያለ መሆኑን የምታውቀው አንደኛ የአማራ ኃይል ይውጣ የሚለው ነገር ሲነሳ የአማራ ኃይል በራሱ ፋኖም ጭምር የገባበት መሬት ወርሬ ይያለውኝ አስተዳድራለሁ ያለባቸው ቦታዎች ናቸው ዋነኞቹ ደቡብ ትግራይና ምዕራብ ትግራይ ነው። ሽሬ ነው መኖሩንም የአማራ ኃይል እንደው ዝም ብሎ ተንጠባጥቦ የገባ ካልሆነ በስተቀር እንደ ኃይል መኖሩንም አናውቅም።
የመጨረሻው
ሽሬን አድዋን እና ሌሎች ማዕከላዊ ትግራይና ሰሜን ትግራይ ስናስብ ትልቁ የኤርትራ ኃይል ነበር። በሱ በኩል ምንም አልተነገረም። ይሄኛው ወጣ ተብሎ እንግዲህ ምን ያለው ነው በመኪናም ተጭኖ ሲሄድ አይተናል። ግን በአብዛኛው ይኸው ህወሓት ለወሰደው እኔም ወስጃለሁ የሚል መልእክት ማስተላለፍ ላይ ያተኮረ ይመስለኛል። እንደውም ዛሬ ደግሞ ወዲያውኑ ትላንትና ምሽትም ላይ የወጡ መረጃዎች ዛሬም አንዳንድ ቦታ ይቻለን የለም አሁንም ሽሬ ውስጥ ከኤርትራ ሰራዊት ጋር ከመከላከያውም ጋር አብሮ የገባው የአማራ ኃይል አሁንም አለ የሚሉ ማስረጃዎችም እየወጡ ነው። እና የሆነ አንድ ጄኒውን ያለ መሆን ነገር ዝም ብሎ ሚዲያ የሚያወራውን ነገር እየሰጡ ምን እስከሚሆን እንደሆነ አላቅም። ጊዜ የመግዛት ነገር አመች ከሆነ የሰላም ስምምነቱን ቀልሶ በተለይ ዓለም አቀፉ ማህበረሰብ ሌሎች ቻይናዎች ባይኖሩ ኖሮ ጦርነቱን የመቀስቀስ ፍላጎት የሻቢያ ፍላጎት ነው። መንግስት ደግሞ ቅድም እንዳልኩ ነው የኢሳያስ የሚለውን ነገር አለመቀበል መቃወም አይችልም አለመቀበልም ያስፈራዋል። እዚህ ነገር ውስጥ ስላለ የሱን ፍላጎት ለማሟላት ጦርነት ውስጥ ያቅማማን ቢሆን የመግባት ከመግባት ውጭ አማራጭ የሌለው ሁኔታ ውስጥ አለና ዝም ብሎ ጊዜ የመግዛት ነገር ተግብሮ የሚፈልገውን ሰላም ከማረጋገጥ ይልቅ ያ ነገር ይታያል። የኤርትራ ጦር አሁንም ማለት
ባለፈው ሳምንት ያነሳነውን ወደ ኋላ መከለስና ማየት ያለብን ይመስለኛል። ከኦኤልኤፍ ጋር የተደረገው ስምምነት አሁን ላለንበት ላለው ችግር መንስኤ መሆኑን ያንንም ስንገልጽ ነበር። አሁንም ያለው እዛ አይነት የተደፋፈነ ነገር ለአሁን የሚል ነገር እና የዜና ፍጆታ እየተደረገ ያለ ይመስለኛል በመንግስት አካላት በኩል። እዛው ላይ ግን እኔ ምን ላይ ምን ያህል መንግስትን ቢያምኑ ነው የትግራይ ክልላዊ መንግስት ይሄን ነገር ይሄን ያህል አልፎ የሄዱበት? ዋናው አልገባህ እያለኝ ነው። ምክንያቱም የኤርትራ መንግስት እንደ ዝም ብለህ እንትን የምታደርገው አይደለም፣ ዝም ብለህ የምትቀበለው አይደለም። እሱን አሁን በጣም እንትን እያደረገኝ ነው። አንድ ሌላ ልጨምርልና የሩሲያ በሩሲያ የኤርትራ አምባሳደርም የኢትዮጵያ መንግስት ውጡ ካላለን ማንም ሊያስወጣን የሚችል የለም የሚልም ነገር አለና እሱም ታሳቢ አድርግና፣ ግን እኔ እንደው አሁን ከምትለው አንድ መስመር አንድ መንገድ አልፈን እኛ እንትን እናድርግ ብለው እሱ በሚሉበት ጊዜ ምን ያህል ነው የኢትዮጵያን መንግስት ያመኑት? እኔ ህዝቡንስ አደጋ ላይ አይጥሉትም ወይ የሚለውም ጥያቄ አብሮ ማንሳቱ የተሻለ ይመስለኛል።
እንግዲህ ይኸውልህ የትግራይ ህዝብ የደረሰበት ስቃይ በጣም ከባድ ነው። ጦርነቱ ቢቀጥል ዝም ብሎ እንደሚያስቡት የኤርትራ ኃይልና መንግስት ዝም ብሎ አሸናፊ ሆነው ደምስሰው ተቆጣጥሮ ማስተዳደር አይችሉም። እንኳን ትግራይን በዚህ ደረጃ ትግል ውስጥ ገብቶ ሌላና ሌላ የሆኑትን ቀርቶ ኦሮሚያንና አማራ ክልልንም እያስተዳደረ አይደለም። መንግስት አያስተዳድረው። ትግሉ ይቀጥላል፣ ጦርነቱ ይቀጥላል፣ የሰብአዊ መብት ጥሰቱ ይቀጥላል፣ እንግዲህ ሰላማዊ ሰዎችን መግደሉ ይቀጥላል፣ ዓለም አቀፍ ፕሬዠሩም ይቀጥላል። ተያይዞ አገር ገደል ይገባል። መጨረሻ ላይ መንግስት ይወድቃል እንጂ እነሱ እንዳሰቡት መቀሌ ገብተው ነበር። መቀሌ ቢገቡም ትልቅ ነገር ያደረጉት መግባት መጨረስ ማለት እንዳልሆነ ከዚህ በፊት የታየ ነገር ነው። የጦርነቱ በፊትም አንስተናል እኛ ጦርነቱ መልኩን ነው የሚቀይረው እንጂ የኮንቬንሽናል መሆኑ ይቀይራል እንጂ ጦርነቱ ያበቃል ማለት አይደለም። እና እንግዲህ ይህንን ዋናው ላነሳ የፈለግኩት ነገር የትግራይ መንግስት የህዝቡን ስቃይ አልፈለገውም። ሌላ የሚተማመነው ነገር ህዝቡ በማንኛውም ሰዓት መታገልና መዋጋት ብቻ ምርጫው ከሆነ መልሶ ትግል ውስጥ ገብቶ ያጣቸውን ነገሮች በሙሉ መልሶ መመለስ፣ መስዋዕትነቱ ከባድ ቢሆንም ትግሉን መቀጠል እንደሚችል የህዝቡ ፍላጎት ከሆነም ያውቀዋል። ስለዚህ ለሰላም ሰፊ እድል ለመስጠት ምክንያቱም ሰዎቹ ባህሪያቸው የሚቀየር አይደለም፣ ጥላቻቸው፣ ክፋታቸው፣ ጭካኔያቸው የሚቀየር ስላልሆነ ምናልባት ዓለም አቀፉ ማህበረሰብ እየታዘበ ለሰላም ያለውን ፍላጎት ለሰላም ያለውን ቁርጠኝነት በገሃድ እያሳየ ችግሩ የት ጋር እንዳለ ኤክስፖዝ የማድረግም ነገር ሊሆን ይችላል። እና ሪስክ ነው ኦፍኮርስ፣
ግን በጣም ትልቅ አደጋ አለው።
ግን ምን መሰለ፣ ይህንንም ባያደርግም አደጋውን አይቀንሰውም።
እንደውም አደጋውን ደግሞ ልጨምርልኝ፣ አሁን አደጋውን ጨምርልኝ። አንዳርጋቸው ጽጌ የሚያደርጋቸው እንቅስቃሴዎች በእሳት አማካኝነት አዲስ አበባ ከዛ እዚህ አሁን የሚገርመው ነገር 360 ኢትዮ 360 እና የኤምኤስ እነ ሲሳይ አጌና እነ ማን ይሄ ዋል ስማቸውን ባንጠራቸውም ግን ከዛ ውስጥ ያሉት ሰዎች የሚያስተጋቡት አንድ ነገር አለ። አንዳንዴ የትግራይን ህዝብና ኦሮሚያ ክልል ማስተዳደር አልቻለም ያልከው ነገር ቅድም ትግራይ ላይ ሲመጣ ግን ምነው ሁሉም ሰው ነው የሚረባረበው። የሚገርም እኮ ይሄ ነው። አሁን ትግራይ ላይ ሲመጣ ቄሱም፣ ፓስተሩም፣ ህፃኑም ልጁም አንድ ላይ በቃ መጥፋታል። ምን አይነት
ጥላቻ ይዘው እንደሚንቀሳቀሱ አይገባኝምና እነሱን ነገር ተመለከተና አሁን አንደኛ ነገር መሳሪያው አሁን መሳሪያው ርክክብ ላይ ግማሽ መሳሪያ ነው ያስረከበው ግማሽ መሳሪያው መተኮሻውን ቀንሶ ምናምኑን ቀንሶ ነው ያስረከበው ምን የሚሉ ማአት እንትሮች አሁን በዚህ በራያ አካባቢ መሬት ማን ነው ምሽግ እየቆፈረ እየተንቀሳቀሰ ነው የሚሉ ዜናዎችን እያስተጋቡ ነው አሁን ቀደም ላልከው ልጨምርልህ ብዬ ነውና እነዚህ ነገር ስትመለከታቸው የኤርትራ አምባሳደር የተናገረውን ስትመለከት የመንግስትስ ፍላጎት የለም ብለትላለው እርግጥ እኔ ሰላሙን ፈለገ ያልኩት ፈለገ የምለው የኢትዮጵያ መንግስት ሊያገኝና ሊያጣ ከመችለው የውጭ እርዳታ የገንዘብ እርዳታ የቁሳቁስ እርዳታ ከዲፕሎማሲ ከዓለም አቀፍ ዲፕሎማሲ መገሸሽን እሱ ለማጣት እና ለማግኘት የሚፈልገው ስለፈለገ እንጂ ፍላጎት ኖሮት ለህዝብ ተቆርቆሮ ጦርነት ይብቃኝ ብሎ አይደለም ተሸንፏልም ደሞ ማለቴ ለአንድ አሁን አይ ነው አንድ ወዳጃችን አንድ ሁለት ወዳጆቻችን አሉ እንደዚህ ተሸነፈ በየሰናገር ቴክስት በቴክስት የሚያንተ የሚያደርጉኝ እነሱ ሊመጡ ያሉ ይችላሉ ግን ለማንኛቸውም እንደ መንግስት የአማራ ልዩ ኃይልን እዚህ የአማራ ሚሊሻን ይዘህ መከላከያ አለ የምትለው መከላከያ ይዘህ የኤርትራን ጦር ጨምረህ ገባ ያፈራ ሁሉንም ጨማምረህ ግን አሁንም ያ ይፈርሷል ዱቄት ነው የተባለው ሰውዬ ጋር ቁጭ ብለህ እየተነጋገርክ ነው ያለው ገባ ግን እነዚህ ነገሮች ባይኖሩስ ነው አሁን እነዚህን ፍላጎቶች ባይኖሩ እኔ በመንግስት በኩል ፍላጎት ኖሮት ለሰው ለሀገር አስቦ ጦርነት ያቆማል የሚል ግምትም የለኝምና ይሄ ስጋቴ የሚመነጨው ምንድነው ምን ይሃል ነው የሚያመናቸው ምን ይሃል ቢያምን ነው ምን ይሃል ልበ ሙሉ ቢሆን ነው የትግራይ ክልላዊ መንግስት ይሄን ሁሉ የሚያደርገው እሱን በማይቶ ሳይቻል አይቀርም ብዬ ነው
እኔ ይሁን ለማመን ጉዳይ አይደለም አላመናቸው ያቃቸው
እሺ
ያውቃል ግን ምንድነው እሱ የትግራይ ህዝብ መቼም ቢሆን ተንበርክኮ ተገፍቶ እንደማይኖርም ያውቃል ስለዚህ ግን ጉዳቱ አስከፊ ስለሆነ ግሉ ጠላቶቹም በጣም ጨካኞች ስለሆኑ የሰላም አማራጮች ዓለም አቀፉ ማህበረሰብም እያየ ጫናም እያሳደረ የሰላም መንገድን መያዝ የሚቻል ከሆነ በመጠኑም እየሰጠ ሚዛኑ ጫናው ወደኛ እየሆነ እሱ መንገድን መያዘው ከሚል እንጂ አጥቶት አይደለም ያከሽፉት የሰላም ስምምነቱን ትግሉ ይቀጥላል ምናልባት እንደበፊቱ የኮንቬንሽናል ውጊያ ላይ ሆነ ይችላል ትግሉ ግን ትግራይ ውስጥ ይቀጥላል ይሄንንም ያውቃል ስለዚህ የሰላሙ መንገድ ይሞክራል ካልሆነ ደግሞ ጉዳቱም መስዋዕትነቱም እየተከፈለ ረጅም ጊዜም ወስዶም ቢሆን ትግሉ ይቀጥላል እና በእነዚህ ነገሮች አመዛዝኖ ይመስለኛል ጫናውን ትንሽ እየወሰደ ያለው ካልሆነ ጫናው አይሰብረውም ያውቃል የትግራይ ነው ስለማይበረከክ ጉዳቱ ቢከፋም ትግሉ በሌላ መንገድ ይቀጥልና ተንበርካኪነቱ አይኖርም ያውቃል ይሄንን እና እነዚህን ባላንስ እያደረገ ይመስለኛል በሌላ በኩል ምንም በኤርትራ በኩል በተለይ ቅድም እንዳልኩ የኤርትራ መንግስት ፍላጎት ካለ የመንግስቱን ፍላጎት አብሮነን ነው አይነጣጣልም እሱ ላይ ተለጥፎ የሚኖር ነው የአብይ መንግስት ማለት ካለሱ ወለውና ሊጠበቅ አይችልም ብሎ የሚያስብ መንግስት ነው አቅምም የለውም ደግሞ ቅድም ብያለሁና የኤርትራ መንግስት አዲስ ትርክት ፈጥሯል አሁን አይታቸው ከሆነ የደጋፊዎቹ ሚዲያዎች የምስራቅ አፍሪካ ሰላም አስከባሪ ኃይል እያሉት ነው እና አሸባሪው ህወሓት ነው እሱን ማጥፋትና ሙሉ በሙሉ ሰሬንደር ማድረግ እንዲያደርግ ማድረግ አለበት የሚለውን ነገር በይፋ እየተናገሩ ነው እንግዲህ ሰላም አስከባሪ ነኝ ብሎ ኢትዮጵያ ውስጥ ከገባ ሰላም እንዲያስከብር የፈቀደለት አካል አለ ማለት ነው መንግስት አለ መንግስት ነው ውጣ ማለት አላለውም እስካሁን ውጣ እንዳላለው የምታውቀው ይሄ የኤርትራው አምባሳደር የሩሲያው አምባሳደር ውጡ ሊለን የሚችለው መንግስት ብቻ ነው ብለዋል አልወጡም ስለዚህ መንግስት ውጡ አላላቸውም ማለት ነው
አይፈልግም ማለት ነው
እና ይሄ ማለት እንዲኖሩ ይፈልጋል ማለት ነው እና እነዚህ ነገሮች ስታየው የኤርትራ ኃይል ይወጣል ብዬ አልገምትም አሁን እንደውም ጭራሽ አንተ ቅድም እንዳነሳው አንዳንድ መረጃዎች እንደሚያመለክቱት የተለያየ ቦታዎች አይቻለሁ እንግሊዛዊ አንዳርጋቸው ጽጌ
አዎ
አንደኛ የጦርነቱን ሮድ ማፕም ከኤርትራ ጋር አገናኝቶ የጦርነቱ እንዲጀመር በማድረግ ዋናው ደላላ ጭምር ነው የሰላም ስምምነቱ ከሽፎ ጦርነቱ መቀጠል አለበት የሚል አቋም ይዞ እየተንቀሳቀሰ ነው። ይሄ አቋም የኤርትራ መንግስት አቋም መሆኑን ታውቃለህ። የኤርትራ መንግስት አቋም ከሆነ ይሄ መንግስት ቢያንስ በዝምታ ካልሆነ ደግሞ ሚዛኑን አይቶ ደግፎት የሚቀጥልበት ሁኔታ ይኖራል። የፕሪቶሪያው እና የናይሮቢው ስምምነት እንዲከሽፍ ማድረግ አለብን የሚል አቅጣጫ ለሚዲያዎቹ መሰጠቱን ሁሉ እየተነገረው ነው። ተቀድሞ ያነሳቸው አይነት መሳሪያውን አላስረከበም። ስለዚህ ስምምነቱን አላከበረም። የተወሰነው ከመሐከሉ ወጥቶ ጦርነት የመጀመር ፍላጎት አለው። ነፍሰ ገዳዮቹን አዲስ አበባ ውስጥ አስተማርቷል እና የሰላም ስምምነቱን እየጣሰ ነው በሚል ሰበብ እየፈለጉ አጋጣሚ እየተጠበቀ ጦርነቱ አንዴ በአንድ ወገን ትሪገርስ የሚያደርገው አንድ ጫሪ ነገር ከተገኘ በቃ የሰላም ስምምነቱ ወደዛ ጋር ተገፍቶ ጦርነቱ ስለሚቀጥል የሆነች አቀጣጣይ ነገር ፍለጋ ላይ ናቸው። ከዛ በኋላ የሰላም ስምምነቱ ዳር ላይ ነው የሚቀመጠው። ዓለም በሙሉ ምንድነው የሚለው? ወደ ሰላም ስምምነቱ ተመለሱ፣ ወደ ሰላም ስምምነቱ ተመለሱ ይላል። ከዛ በኋላ አንዴ ጦርነቱ ከገባ በኋላ የዲፕሎማሲ ቋንቋዎች አሉ። ሁለቱንም ሚዛን ጠብቆ ወደ ማስታረቅ ለመውሰድም ያኛውንም ጥፋተኛ ያኛውንም ጥፋተኛ እያደረጉ የመሄድ ነገር ምናምን ይኖርና መልሶ እዛ ውስጥ ነው የሚገባው። አሁን ወደዚህ ነገር ውስጥ የመግባት ነገር እየታየ ነው። በኤርትራ በኩል ታየ ማለት በመንግስት በኩል ታየ። የኤርትራ ኃይል በሌላ የዓለም አቀፍ ጫና የኛው መንግስት ሊቆጣጠረው የማይችለው የኤርትራ መንግስት ሊቆጣጠረው የማይችለው ጫና መጥቶ ካጣ በስተቀር በፍጹም አይወጣም። ይሄንን አምናም ብለናል።
አዎ አይ
ባለፈው ምክንያቱም ኔቸሩም ራሱ የኤርትራ መንግስት ኔቸሩም አይፈቅድም። አሁን እኮ ይሄ የጀመረው ትርክት እንደውም እኔ ሰላም አስተባሪ ነኝ ያለ ምዕራባውያኑ በሰው ሀገር ጣልቃ አትግቡ እኔ ሰላም እያስከበርኩ ነው ዞር በሉ ከዚህ ያለ ነውና፣ አሁን እሱ ሰላም አስከባሪ ነው። ሰላም የማስከበር ሚሽን ላይ ስለሆንኩኝ አትንኩኝ ዞር በሉ አልወጣም ነው። ማንም ያስወጣው መንግስት ውጣ አይለውም። ስለዚህ ሌላ ሶስተኛ ፕሬዠር ያስፈልጋል። ሶስተኛው ፕሬዠር ደግሞ ምዕራባውያኑ በቀጥታ ወታደራዊ ጣልቃ ገብነት ውስጥ ይገባሉ ተብሎ አይጠበቅም። የሚያደርጉት የኢኮኖሚ ጫና ነው። የኢኮኖሚ ጫናውን የኤርትራ መንግስት ማፊያ ስለሆነ ድሮም በህግና በስርዓት ዓለም አቀፍ የንግድና የዲፕሎማሲ ግንኙነት ውስጥ ገብቶ ሳይሆን የሚኖረው እያጭበረበረ በማፊያ ስራ ለሆነ ፎሬን ከረንሲውንም መሳሪያ ግዢውንም የሚያከናውነው እሱ ይቀጥላል። የኢትዮጵያ መንግስት ግን እዛ ነገር ውስጥ ስለሌለ የራሱ የመንግስቱ ኔቸርም ይሄንን ፍላጎቱን ቢኖረው አብይ ስለማይፈቅድለት እሱ እየተንቆጣቆጠ ህዝቡ እየወደቀ መጨረሻ ላይ ከረጅም ጊዜ በኋላ ህዝቡ ራሱ ይሄኛው ይፈነቅለዋል እንጂ ወደ ሰላም በቃ የሚመጣበት እድል በጣም ጠባብ ነው። ወደ ሰላም ቢኬድ ደስ ይለናል። ግን አሁን በአጠቃላይ ያለውን ነገር ስናየው እንደዚህ በቀላሉ የሰላም ስምምነት ተፈርሟል አይ በቃ ወደ ሰላም እንገባለን የሚባል ሁኔታ አይደለም ያለው። ግን እኔ የትግራይ ክልላዊ መንግስትና የገዢው ፓርቲ በአጠቃላይ የትግራይ ህዝብ እዚህ ጉዳይ ላይ ኢግኖራንት ነው ብዬ አላስብም። በጣም ኮንሽስ ህዝብ ነው ያውቀዋል።
ብቻ አንዳንድ ጊዜ
ሰላም የተሻለ ነው በሚል ነው ያንን ጫና እየወሰደ ያለው እና የስጋቶቹን መጠኖች ሁሉ ያውቃቸዋል። በቃ ሰላም ስምምነት ተፈረመ ፎይ ብሎ አይደለም የተቀመጠ። ሰላሙን ይፈልገዋል ግን ጠባብ መሆኗ መንገዷን ያውቀዋል። ስለዚህ በስነ ልቦናም ዝግጁ ነው፣ ለመስዋዕትነትም ዝግጅት ያለው ይመስለኛል። በአጠቃላይ ነገሩን ሳየው በተለይ በዚህ ሳምንት ያለው ነገር ፕሮግረስ አሳየ የሚለው ይመስላል ዝም ብለህ ስታየው እንጂ አይደለም
እንትን የለውም።
በጣም ከባድ ስጋት ውስጥ ነው ያለው።
እዛው ላይ ይሄ መሳሪያ ማስረከቡ ላይ ስትመለከት የኤርትራ መንግስት የወሰዳቸው የኢትዮጵያ መከላከያ ኃይል ንብረቶች የሆኑ አሉ። እነሱም አሁን በመንግስት በኩልና በመንግስት አካባቢ ያሉ ሚዲያዎች ሲዘግቧቸውና ሲያጮኋቸው የነበረው እነዛም መሳሪያዎች እንዲመለሱ ቢጠይቁ ደስ ባለ ነበረ። ሌላ ግን የኤርትራ መንግስት በዛም በዛም ብሎ ያልከው ነገር ከሰሞኑ ሁለት ኤርትራኖች የምስራቅ አፍሪካ ልጆችንና ወጣቶችን ያው ከአገር አገር ደላሎች የሰው ደላላን በላቸው።
አዎ ይሄ የሰው አዘዋዋሪ ዋና ዋና ሰው በሰው በማዘዋወርነት አይደል እንዴ ዋናው?
አዎ። እና አንደኛው እንደውም የኢሳያስ አፈወርቂ ዘመዱ ነው። ዘመድ የሬድ ሲ ኮርፖሬሽን የሚያንቀሳቅስ ገንዘብ ሐዋላ ይሰራ የነበረ ኤምሬቶች ሁሉ ሳይቀሩ ነው ተበሳይቶበት አሳልፎ የሰጡትና ለኤርትራ መንግስት ተጽዕኖ ምንም ከዛም ብሎ እንትን ያደርጋል። ኤርትራውኖች አንድ ጥሩ ነገር ቢኖር ምንድነው ኤርትራ አገራቸውን ኢሳያስ አፈወርቂን ባንተን ባይሉ አገራቸውን የሚወዱ ሰዎች ናቸው። የሚገርምህ ነገርና ምንም ነገር ያደርጋሉ። ገንዘብም ይሰጣሉ እየተጨቆኑም። የእኛ ሰው ነው መንግስትንም ይደግፍም ይጥላም ምንም ነገር ሳይታወ ግራ እየተጋብቶ ግራንድ ራሱ ተጋብቶ ሌላው አገር ሌላውን አገር የሚያጋባ ሁኔታ እንደው ይህን እንደው ልጨምርልህ ብዬ ነው። ይሄ የውጭ አገር ተጽዕኖና የገንዘብ ችግር ምናምን ነገር የራሱን ዘዴ ስለሚፈልግ የኤርትራ መንግስት ጉዳዩም አይደለም አገር አደጋ
ማፊያ ስለሆነ ሰርቫይቭ ያደርጋል። ባለፉት 20 ምናምን ዓመታት እንደሱ ነው።
30 ዓመት ይሆን ኖረ አገሪቱ አልተለወጠችም። ሰውየው አለ በህይወት አለ
ተለወጠችም። በቃ አለ ማፊያ ነው። ማፊያ ከሆንክ በህግ አይደለም የምትኖረው። ስለዚህ በዛው በማፊያነቱ አገሩን ከዓለም በሙሉ ነጥሎ ህዝቡን በድህነት እያማቀቀ የዛሬ 30 ምናምን ዓመት የነበረችው ኤርትራ አሁንም አርሶአደሩም ሳይለወጥ ስልጣን ላይ ተቀምጦ ይኖራሉ።
አንድ
አገር ግን በአገር ፕሮፐር ገቨርንመንት ፕሮፐር ግን አይሆንም። በዚህ መንገድ ይኖራል። በቃ እሱ ነው ለሱ መኖር ማለት እንደ ስርዓት መኖር ማለት እሱ ነው። ለኢትዮጵያ ግን እሱ አይደለም። ስለዚህ የኢትዮጵያ መጨረሻ ላይ ራሱ ህዝቡ ፈንቅሎ ይጥለዋል።
እሱ መቼ እንደሆነ አይታወቅም። እንግዲህ እናያለን
እንጂ በቃ ያው ወደ ጦርነት ውስጥ ይገባል።
ክርስቶስ ዳግመኛ ሊመጣም ይችላል።
ዓለም አቀፍ ጫናው ይበረታል። የዓለም አቀፍ ጫናው መበርታት ኢኮኖሚውን በጣም ይጎዳዋል። የአገሪቷ በሙሉ ሰላም የሌላት ትሆናለች። አሁንም እየሆነ ያለው እንደሆነ እንዳለው እሱ እየተባባሰ ይሄዳል። መጨረሻ ላይ ህዝብ ይሄንን ስልጣን ላይ ያለውን መንግስት ተሸክሞ መኖር የማይችልበት ደረጃ ጋር ይደርሳል። ስለዚህ አብይዬ አብይዬ ሲሉ የነበረው በቴሌቪዥን ሲመጣ ልጆቻቸውን ሂጂ ሳሚው ሂድ ሳመው ሲል የነበረው በሙሉ አሁንስ በቃ ማለት ይጀምራል። ያኔ ምንም ማድረግ ህዝብ ለመገዛት ፈቃደኝነቱን ሲያጣ 15 ቀን
ፈቃደኝነቱ ሲያጣ ሳይሆን ፈቃደኝነቱን አጥቷል። እንዴት ነው አሁን ምልህ እኔ አሁን እንደ ሱዳንና እንደ ማን ነው እንደ ኢጅፕት አገሪቱ እንድትረበሽ አልፈልግም። ግን ህዝቡ ዳቦ ዋጋ ላይ 10 ሳንቲም 15 ሳንቲም ጨመረብኝ ብሎ ነው መንግስት እንዲነሳ የተነሳው። ገባ አመፅም በለ ምንም በለው ግን ይሄ እኮ ዳቦ የዳቦ ዋጋን መጨመርና ዳቦ እስክንጭራሹ ማሳጣትን ብቻ ሳይሆን አገርህም እንደ ሀገር አሳጥቶሃል። ህዝብህን እንደ ህዝብ አሳጥቷል። እየገደለህ እያረደህ እየጨፋጨፋህ ያለ መንግስት ነው። ከደርግ እኮ የባሰ መንግስት እኮ ነው። እኔ አንዳንድ ጊዜ እኮ አንዳንድ ማን ነው ጊዜ እንስጠው አራት ዓመት ገና
ነች። ባለፈው 100 ዓመት ውስጥ አሁን በዚህ በአራት ዓመት ውስጥ የሞተው ነው ያልፈው
እሱ እኮ ነው።
ባለፉት 100 ዓመታት ውስጥ አልሞተም።
ይሄ ነው
በጣሊያን ጦርነት ተደምሮ
ምንም ነገር
አንድ አሁን በዚህ አልሞተም። ይሄን ያልሰው በሚሊዮን እኮ ነው ያለብን
እንዲ አሁን ይሆን ነበር። በሁለት ዓመቱ ጦርነት ከሚሊዮን 2 ሰው በላይ እንደሞተ በመንግስት ራሱ በነሬድዋል በነ ጀነራል ማናቸው በፊልድ ማርሻሉ ጨምሮ እየተነገረ ያለበት ነው። ለማንኛቸውም ግን
20 ሚሊዮን እኮ እርዳታ ጠባቂ ያለበት እኮ ዘር ነው። 20 ሚሊዮን ካለ እርዳታ መኖር የማይችልበት ሁኔታ የተፈጠረበት የኬንያ ኦልሞስት የኬንያን ህዝብ የሚያክል ህዝብ ማለት እኮ ነው።
ሌላ
ወደ 35 ሚሊዮን ነው
ያለ አይሆንም። 30 የማይሞላ
ያን ያህል ህዝብ ተፈናቅሎ በየቦታው መስራት አቅቶት ማረስ አቅቶት በሰላም መደፍረስ ምክንያት ከዛ ላይ ደግሞ ድርቅ ተጨምሮበት እርዳታ የሚጠብቅ ነው። እሱም እርዳታም አይደርሰውም። ከፍተኛ የሴኪሪቲ ችግር ስላለ የእርዳታ ተደራሽነቱም በጣም ዝቅተኛ ነው። ወለጋ እርዳታ እየደረሰ አይደለም።
አይ አረገ መብራት እንደው አልፎ አልፎ የታገኝ እንደሆነ ኔትወርክ ሁሉ የሌለበት ቦታ ነው አሁን ያለ ነው እና ችግር ነው ያለው። የሌላው ሰሞኑን እንደ ትልቅ ነገር ሆኖ የተባለበት የቻይናው የውጭ ጉዳይ ሚኒስትር ኢትዮጵያ መምጣት የዳስ ረዛ አድርገዋል ተብሎ የተባለው እና ሁለቱ የፈረንሳይና የጀርመን የውጭ ጉዳይ ሚኒስትሮች ኢትዮጵያ አምጣት ነው ከጠቅላይ ሚኒስትሩ ጋር አውርተዋል፣ ከውጭ ጉዳይ ሚኒስትሩ ጋር አውርተዋል። ምንድን ነው ልክ እኔ ከተረዳሁት የራሴን መረዳት የአውሮፓ ህብረት አውሮፓውኖች ያላቸው አቋም የተቀየረ አይመስልም። አሁንም መምጣታቸውና ማየታቸው እንጂ ካነጋገራቸው ከሆነ የተቀየረ አይመስልም። ይሄን ያህል ፈንጠዝያውና ጫጫታው ምንድን ነው? እኔ አንዳንዴ ትንሽ እንትን ያረግኝ ያልተረዳሁት ነገር ካለ ብዬ ነው አንተን የምጠይቅህና እነዚህ ሰዎች የሚኒስትሮቹ ትኩረት ያደረጉበት ምንድን ነው? የውጭ ጉዳይ ሚኒስትሩ የጦር እርግጥ ስለ ጦርነቱና ዋናው ስለ ወንጀለኞች የሚል ነገር አለና እነሱን እስኪ ተመልከታቸው።
በመጀመሪያ የቻይናው በጣም የሚገርም ነገር የብድር ስረዛ አደረገ ተባለ። ብዙዎቻችን የጠበቅነው በቢሊየን ስለሆነ ብድሩ ስንት መቶ ሚሊዮን አንስቶ ይሆን ምናምን ብለን ስንጠብቅ በነጋታው የመንግስት ሚዲያዎች 30 ሚሊዮን ይህን ነው የሚባለው ይሄ ይህን ሚሊዮን ምናምን ብለን ተው ነው። በኋላ ግን ሲታይ 4 ሚሊዮን ዶላር ነች።
አዎ
4 ሚሊዮን ዶላሮች ጥቃቅን ነገር ማር ምናምን ሸጠ ልታገኙ የምትችለው ኢትዮጵያ በኤክስፖርት የማትታወቅበት ዝም ብሎ በየስርቻው የሚሰሩ ነገሮች አሉ። በእነሱ የሚገኘውን ያህል እንኳን የማይሸፍን በጣም ትንሽ ነው። እና 4 ሚሊዮን ዶላር ብሎ ያወራው
የለም።
ሁሉም ሚዲያ በየን ነው ያወራው። ለምን መሰለ?
ቁጥር
ቢያንስ እንደ 30 ሚሊዮን ያደርግለታል።
ቁጥር
ከዛ ያለፈ አልነበረም። ቁጥር 30 ሚሊዮን እና 4 ሚሊዮን ዶላር ማለት አሸማቋቸው ነው። 30 ሚሊዮን ሚዲያዎች ያወሩ። ከዛ ውጭ የፈረንሳይና የጀርመኑ መምጣት ፍንደቃው ዓለም በሙሉ እርኩስ ብሎ አይን ላፈር ያለው የናቅ መሪ የትልቅ ሀገር መሪዎች እቤቱ መምጣታቸው በራሱ ወይ አሁንም አስተዋሽ አለኝ እንዴ የሚል እንዴ አስተዋሽ አለው ለካስ ጠቅላይ ሚኒስትራችን ጋር እኮ መጡ የሚል በቃ ፈንጠዝያ ፈጥሯል። መኖሩ እንደው መኖሩም አልተረሳም ወይ ነው መኖሪያ አልተረሳምና እንደው አጨብጭቡልኝ እና ጨብጭብ ነው አነጋገሩት። ጠቅላይ ሚኒስትራችንን ተጽዕኖ ፈጣሪውን የአውሮፓ መሪዎች ከጎኑ ቁጭ ብለው ተወያዩ። ምን ተወያዩ የሚለውን ግን ማን ማውራት አይፈልግም። የራሱ አብይ ማውራት አይፈልግም። እንደው የረጅም ጊዜ ግንኙነታችንን መልሰን በማጠናከር ላይ ጥልቀት ያለው ውይይት አደረግን ብሎ ነው ፖስት የሚያደረገው። እንደዛ ግን አልነበረም።
አዎ
አውሮፓ ህብረት እና በኢትዮጵያ መንግስት መካከል ያለው ግንኙነት ወደ ነበረበት የሚመለሰው በዚህ ጦርነት ውስጥ የተፈጸሙ ወንጀሎች አሉ፣ በእነዚህ ወንጀሎች ላይ ተጠያቂነት ሲሰፍን ብቻ ነው ነው በቃ ሰመራ ስናገር ላይ ጠንካራ አቋም አለን ብለው በጣም ዲቴይል ሄደው ነው መግለጫ የሚሰጡት። አብይ ግን አንድም ቦታ ጋር ይህንን ነገር አላነሳም። እንደው አብያችንን አነጋገሩት የአውሮፓ መሪዎች እንኳን እውቅና የሰጡት መሪ የሚሉት ሰዎች ምን ተነጋገሩ ምን ብለው ሄዱ የሚለውን አላነሱልም። እና ፈንጠዝያው ላልከው ፈንጠዝያው ይሄ ነው። እውነታው ደግሞ አሁን የነገርኩ ይህንን ነው የሚመስለው።
መጨረሻቸው ግን አሁንም ማዕቀብም ሆነ እርዳታውን ለማድረግ የተቆጠቡም ይመስላሉ። እርዳታው
ወደ ነበረበት ግንኙነታችን የሚመለሰው የሽግግር ጊዜ ፍትህ ብላችኋል። ወንጀሎቹ ተፈጽመዋል በቃ እና ተጠያቂነት መሰል አለበት። ያ ነው ኢንጌጅመንታችን ነው ለነበረበት ይመልሰው ነው ያሉት። እንግዲህ አይሉ ነው በመሀከል ላይ ምን እንደሚችሉ አይታወቅም። እኔ እስከገባኝ ድረስ ግን ይሄ ነው
እሱ ነው። እኔም የዛ አንዳንድ ጊዜ ጠቅላይ ሚኒስትሩ የሚያደርጉት ትዊት ያደረጉትና ፌስቡክ ላይ የሚጽፉትና ሰዎቹ የሚናገሩት የጀርመን ሬዲዮ ይሁን ቪኦኤ ከሁለት አንዳቸው የሰዎቹን ድምፅም እያስተጋባ የሰራው ዜና አዳምጫዋለሁኝና አቋማቸው የተለየ ነገር አለ። ውሽዋሽ የሆነ ወዲያና ወዲህ ግራ የተጋቡ እንትኖች አሉት። የአሜሪካውን መንግስት ላይ ስትመለከት ነው። በነገራችን ላይ እዚህ የኮንግረስ ምርጫ ተካሂዶ ነበረ ባለፈው እና እዚህ አትላንታ ውስጥ አንደኛው ሴኔተር መረከስ አለበት መደብደብ አለበት መሰደብ አለበት መመረጥ ያለበትም ብሎ ያሉ ሰዎች ሆኑ አሁን አፋቸውን ዘግተው ተቀምጠው ትንሽ ሰላም አግኝተናል ከሰው ሰውዬው ተመረጠ የአሜሪካን ሴኔተር ወይንም ኮንግረስ ሪፐብሊካን ወይንም ዲሞክራት መመረጣቸው የአሜሪካን ፎሪን ፖሊሲን ሊቀይሩ አይችልም ሊቀይሩት እነዚህ በተናል ሰነተሮም ሆነ ኮንግረሱ የራሱን ሐሳብ ይዞ ሊቀርብ ይችላል በጥቅል ግን የአሜሪካን ፎሪን ፖሊሲ አይቀይረም አንድ ሁለተኛ ነገር እዚህ ለኔ ዶክመንቶች ናቸው ብላችሁ እነዚህ ኤፓክ ውስጥ ኤፓክ ነው የሚባለው እዚህ ኢትዮጵያን አሜሪካን ምናምን ግሩፕ የሚባሉ ሰዎች እነሱ ውስጥ ያሉ ሰዎች በተለይ ከዋሽንግተን አካባቢ ያሉት አንድ ሁለቱን ሳዳምጣቸው ትልቅ ነገር እንደተሰራ ኢትዮጵያውኖች ድምጻቸውን ሰጥተው እንዳሸነፉ ሌላው አካል እነሱ የማይፈልጉት ግለሰብና ግለሰቦች ደግሞ እንደተሸነፉ አሁን በተለይ ባንች ሶማሌ ተወላጅ ልጅ አለች መንሱታ ኦማር ሷልዲ ከሰነት ከፎሬን ሪሌሽን እንትን ኮሚቴ ውስጥ ስለተነሳች ትልቅ ፈንጣዚያ ትራን ከትራንት ወዲያ ሲጮፎ እንትን ያደረኩት ነውና አንዳንድ ጊዜ ቁጭ ብለው አሁን እንደነዚህ አይነት ሰዎች ቁጭ ብለው ማየት የነበረባቸው ምንድነው 60 አመት አሜሪካ ሀገር ተቀምጠን የኛም ልጆች የኛም የልጅ ልጆች የሆኑ አሜሪካን ትልቅ ቦታ ላይ አልደረሱም ለምንድን ነው ያልደረሱት የኛ ሰው ቢኖር ጥሩ ነገር እንሰራ ነበር ብሎ ማሰብ ሲገባቸው ሌላው እንትን ያደረበት ላይ መንጠላጠል ነው የሚፈልጉትና አንዳንድ ጊዜ በጣም ይገርሙኛል ሃያመት እንግዲህ የትንሽ ተንሰራራች የተባለ ሶማሌ 20 አመት ነው በ20 አመት ጊዜ ውስጥ አሜሪካን ሀገር መተው 9 የሶማሌ ተወልድ ያላቸው አሜሪካ ዜጎች ለኮንግረስ ለተለያዩ ለክልሎች ለስቴቶች የፖለቲካ ስልጣን ወስደው ይዘው ይሰራሉ ይንቀሳቀሳሉ የኤርትራ ልጆች ሁለት ነው እንደዚህ አሉ ኮንግረስ ውስጥ የገቡ አንድ ኢትዮጵያ እንኳን ማስገባት ያልቻሉ ደናቆርት በጥላቻ ፖለቲካ ላይ የሚንዘላዘሉ አሉና እነሱ አሁን እንትን ሲያደርጓና ለጊዜ ሳደረጉ የርዳታን በተመለከተ ነው አሁን የሚያነሳውት ለመናገር የሚፈልኩት እንጂ ደና አይደለም ለማንኛቸውም እርዳታው እንግዲህ በተከሞላ ጎደል ይከተላል አሉኝ ኤፓኮች ግን መጀመሪያ የራሳቸውን ሰዎች ለማንሳትና ወደ ስልጣን እንዲመጡ በታደረጉ የተሻለ ይመስላል አንድ ቦታ ላይ ተንጠላጥላችሁ ከምትቀምጡ ኢትዮጵያ ውስጥ በጣም በጣም ከሚደንቁኝ ታሪክ የሰሩ ሴቶች አሉን የቀድሞ ታሪክም ብዙ ነገር ያደረጉ ሰዎች አሉ በአሁኑ ጊዜ ግን እንደ ሰው በቃ ሰው ሆኖ ስለ ሰው የተቆረቆረ ያዘነ ያለቀሰና በጽሁፍ ይጻፈውን አንብቦ ሳይሆን በሚናገርበት ጊዜ የልቡን የውስጡን የሚናገር አንድ ሰው ብቻ ተፈጥሯል ዘንድሮ ደራርቱ ቱሉ ትባላለች ደራርቱ ቱሉ ባለፉት 2 አመት ብዙ ነገሮች አድርጋለች ብዙ ነገር ተናግራለች ሰዎች በማይናገሩበት ጊዜ ድምጿን አውጥታ ተናግራለች ለትግራይ ሰዎች ለትግራይ አትሌቶች ለትግራይ ልጆች ተናግራለች አሁን በቀደምታ ባስቸኳይ ሁኔታ ይሆን ነዛን ኢትዮጵያን በአለም ደረጃ ያስከበሩ ሰንደቋን ያስነሱትን ልጆቿን ይዛ ትግራይ ሄዳ ከትግራይ ክልላዊ መንግስት ፕሬዚዳንት ጋር ጎን ቁጭ ብላ ያወራቸውን ስታዳምጥ ደግሞ ምን ይላል ውስጡ በቃ በተፈጥሮ የተሰጠ ስጦታል ለአንዳንድ ሰው የሚሰጣለ አንዳንድ ሰው ለምን ነው የማያገኝም እና እንደዚህ ያደረገችበታል ከዛ ውስጥ አንደኛዋ ዘመዶቿ ልታልቻለችም ቅድም ወደ አነሳኑ ልንመጣ ነው በዚህ ባዶዋ አካባቢ የኤርትራ ጦር በመከማቸቱና መንገድ በመከልከሉ ዘመዶቿ ልታገኛልቻለችም ዘመዶቿም ሊመጡ አልቻሉም እና አላገኘቻቸው አንደኛዋ ሰልጣኝ ደግሞ እናቱ በመድኃኒት ጦት ሞተዋል ሀዘን ላይ ነበረ ግን የሆነ ብሎ በቃ አነጋገራቸውም ስታዳምጥ የአትሌቶቹን ስታዳምጥ በጣም ውስጥ የሚነካ ነውና ስሜትን ረብሻል። ቪዲዮውን ስትመለከት ከቤተሰቦቻቸው ጋር ያገኙት ግንኙነትና ቁጭ ብለህ እንደ ሰው ቁጭ ብለህ በቴሌቪዥን ስትመለከት ይህን ያህል ጭካኔ አድርገን ነበረ ማለት ነው። እኛ ኢትዮጵያኖች በራሳችን ሰው ላይ የእኛ መንግስት የምንለው የኢትዮጵያ መንግስት የአብይ መንግስት ደግሞ ይህን ያህል ጭካኔ አድርጎ ነበረ። ሁሉን ነገር እንዳይንቀሳቀስ ሁሉ ነገር እንዲያልቅ ያደረገበት ሁኔታ ነበረ። እኛ መንግስት የውጭ ጠላት ኢትዮጵያን ለማፍረስ የሚፈልግ ሐሳብ ዓላማ ይዞ የሚንቀሳቀስ ትግራይና ህዝቧን ደግሞ ለመደምሰስ የተዘጋጀ ኢሳያስ አፈወርቄ የእሱንም ዓላማ ለማሳካት ተብሎ የተደረጉ በእነዚያን ጥፋቶች ውስጥ እነዚህ ልጆች አይተናልና ምን ተሰማ ቪዲዮውን ስትመለከት?
አንደኛ የታየኝ ነገር በአስቸጋሪ ሁኔታ ውስጥ ብዙ ሰዎች እውነቱን እያወቁም ለመናገር ፈርተው ዝም ያሉበት ፎርስ ዝምታም አንድ ነገር ነው። ብዙዎች ግን በጣም ትልልቅ እንላቸው የነበሩ የሃይማኖት አባቶች ጭምር ትልልቅ ስም ያላቸው በዓለም አቀፍ ደረጃ የሚታወቁ አትሌቶች ጭምር አዛውንት የጦር መኮንኖች ጭምር የቀለሉበት የዘር ማጥፋትን የቀሰቀሱበት ሰውን እንደ ሰይጣን አድርገው ሰይጣን ላይ በስመ አብ ወልድ ቢስሚላህ ብለህ ተኩስ እረደው በኢትዮጵያዊ እንትንህን አውጥተህ ከውስጡ አረመኔ ይሁን እዚህ አይነት በሰማንበት እና የከፍተኛ ምናልባት በኢትዮጵያ ታሪክ ውስጥ ለወደፊት ነው በደንብ ተንኳሎ ነገሩ የሚወጣው ያኔ ሲታይ ምን ያህል ያል ዝቅጠት በቃ በታሪክ ውስጥ ከፍተኛ የሞራል ዝቅጠት በምሁራንም በሃይማኖት አባቶቻችንም ባየንበት ጊዜ ውስጥ አንዲት ሰው የሞራል ትልቁ የሞራል ከፍታ ላይ ተገኝታለች። ደራርቱ እና በጣም ለመግለጽ ያስቸግረኛል ትልቅ የሞራል ከፍታ ከመጀመሪያ ጀምሮ የያዘችው አቋም እነዚህ የትግራይ አትሌቶች ውጭ ሀገር ሄደው እንዳይወዳደሩ ኤርፖርት ላይ ጫና ሲደረግባቸው እሱን ሁሉ እንዲያልፉ እንዲበረቱ አብራቸው መሆናቸውን የኔ ሊሉት የሚችሉት ሰው መሆኗንና ብርታት እንዲሰማቸው ማንም ሊይዛቸው ሊደግፋቸው በማይችልበት ሁኔታ ላይ አጠገባቸው ሆና እንደ እናትም እንደ መሪም ጭምር ሆና ደስታቸውን ተደስታ መከታ ሆናቸው ከዛ በኋላ መብቶቻቸውን ፊት ለፊት ተጠይቃ እነዚህ ልጆች ቤተሰቦቻቸው ማግኘታ ወደ ትግራይ ከትግራይ ጋር ያለው ግንኙነት መከፈት አለበት፣ መንገዱ መከፈት አለበት፣ የስልክ ግንኙነት መከፈት አለበት ብላ ፊት ለፊት የተናገረች ከዚህ በላይ ምን አይነት የሞራል ከፍታ ተፈልጋለ? እና ትልቅ የሞራል ከፍታ ላይ ሰው አግኝተናል። እና በኋላ እንትን ትሆናለች ፓራሜትር ነው የምትሆነው የሌሎቹን ዝቅጠት ምን ያህል እንደሆነ የምንመዝንበት ሆኖ ነው ያገኘሁት። መቼም ያልፋል፣ የማያልፍ ነገር የለም። ዛሬ 10 አመትም 15 አመትም 20 አመት 30 አመትም እኛም ባንኖር ትውልዳችን ይሄንን ነገር አንስቶ ያየዋል። ያን ጊዜ ነው ምን አይነት እንዴት እንደዚህ ልንሆን ቻልን ብሎ መጪው ትውልድ መልሶ የሚጠይቅበት የሞራል ዝቅጠት ነው ያለውና ፓራሜትር ተቀምጦልናል። ምን ያህል ዝቅ እንዳልን እና ምን ያህል ከፍ ማለት ይቻልና ትልቅ አገሪቷን ሰላም ማረጋገጥ ይቻል እንደነበረ ደግሞ ፓራሜትሮ ላይ ተቀምጣለች። እዛ ጋር እንደዚህ ነው የምገልጸው ነው
እንትኗ ደግሞ ንግግር ስትናገር እንትን ይሄ ልምምድ ያደረግ በቃ ዝም ብላ ከውስጧ የሚወጣ ነገር ነው ስትናገር የሰማኋት። ከዚህ በፊትም እንደዛ ነው የሰማኋት፣ አሁንም በቀደምታም ያየኋት እሷ ነው። እና እዛ ውስጥ ግን ሁለት ነገሮች የአሰልጣኙ እናት በመድኃኒት ማጣት መሞትና የእናትና አባቷን ለማየት አለመቻሏ፣ ምክንያቱም የኤርትራ ጦርነት የኤርትራ ሰራዊት በአድዋ አካባቢ በመንቀሳቀሱ ምክንያት እነዚህ ነገሮች ለጊዜው ልናልፋቸው እንችል ይሆናል እና ግን አሁን ተመልሰን እንደገና ቀደም ብለን ወደ አነሳኑ ልንሄድ ነው። ለመሄድ አልፈልግም፣ ግን እንደው አሁን በተጨባጭ እያየን ያለ ነገር ጉዳቱ የቱን ያህል እንደሆነ አሁን እኮ በአይናችን እያየን ነው። ይሄ ከውጭ ከእንትን ማስሻገርም በቃ ባለፈው የዛሬ ሁለት ሳምንት የተናገርኩት አለ ከአንድ ቤተሰብ 22 ሰዎች የተገደሉባቸው እዚሁ ወዳጅ የእኛ ወዳጆች የሆኑ አሉ እዚሁ አትላንታ ውስጥ። ደግነቱ እግዚአብሔር ይመስገን የማውቃቸው ብዙዎቹ ተጋሩ ሰዎች ቤተሰቦቻቸው ለጊዜው ደህና የሰሙትን ይሃል ቤተሰቦቻቸው ደህና ናቸው ሱማን ትልቅ ተመስጋና ግን እነዚህ ነገሮች የቆየ አዳዲስ ነገሮችን ይዞብን ይመጣልና እነዚህንም እንድታያቸው ፈልጌ ነው አንዳንድ ጊዜ ወደ ኋላ ማስረጃ ቢብትል ማስረጃውን ይዘን ቀርባለና እሱን ለማየት በለማልት ብዬ ነው የሂውማን ራይት ዎች ይሄ ነው ሂውማን ራይት ዎች የራሱን ሪፖርት ይዞ ይቀርባበት አለ ብዙ ነገሮች የዘገባቸው አሉ በኢትዮጵያ ሁኔታ በኢትዮጵያ ኤርትራን ተው ስለ ኤርትራን ተውና ስለ ኢትዮጵያ የዘገባቸው ነገሮች አሉ እነሱንስ እንዲታያቸው ያሉ እንዳይቃዎች በጣም ውስኖች ናቸው
የለንም ታስቢ
ነው ነገሩ እሱን እንትን አርግና ኦሮሚያ ክልል ውሰድ ግዴለም ይሄንን እንትን እናደርጋለን ከቱም የሚያልቅ አይደለም ኦሮሚያ ክልል በቀለም ወለጋ የምዕራብ ሸዋ ዞን አካባቢ ብዙ ውጊያዎች እየተካሄዱ ነው ያለው ከ500-700 የሚሆኑ በሸኔ ስም የታሰሩ እስረኞች እንዳስለቀቁ የኦሮሞ ነጻነት ተዋጊዎች ገልጸዋል ከሰሞኑ መንግስት በበኩሉ 7 ቀበሌዎችን 7 ወረዳዎችን አስለቅቄ በቁጥር ስርጃለሁ ብሏል እነዚህ ነገሮች ወዴት ይሄድን ነው እርግጥ መንግስት በጠረጴዛ ሳይሆን ትግራይ እንደጨረሱ እንደሰራሁት ኦሮሚያ ክልልም ሄዳለሁኝና ሰራለሁኝ የሚል አቋም ያንጸባረቀ ነው ከሞላ ጎደል ያስከዳል አያስከድም እነዚህ ሁኔታዎች አሁን ወዴት ይሄድ ነው እሱን በትመለከተው
ኦሮሚያ ውስጥ እነሱ ሸኔ የሚሉትን የኦሮሞ ነጻነት ሰራዊትን አጠፋለሁ የሚል የመጨረሻ የተባለው ኦፕሬሽን ስንት ጊዜ ነው የተካሄደው? ይሄ ምናልባት 5ኛ 4ኛ ከዛ
ይበልጣል
በእያንዳንዱ ኦፕሬሽን መጨረሻ ላይ የሽመልስ አብዲሳ ጭምር የእነንትና ማነው ስሙ ይሄ አሁን ፊልድ ማርሻል የሆነው ብርሃኑ ጁላ ጭምር ጠፍተዋል በቃ አብይ ጭምር የለም ጥለው አገሩን እኮ ኬንያ ገብተዋል ብለው መግለጫ እስኪሰጡ ድረስ ግን መልሶ እዛው ነው ያለው እና ይሄ አሁን የጀመሩት ኦፕሬሽን ትልቅ ኦፕሬሽን ነው የጀመሩት ያው ሰው ይጨርሳል እንጂ የተለየ ነገር ያመጣል ብዬ አልገምትም አሁን አንደኛ ጦርነቱ እየገፋ በመጣ ቁጥር በተለይ የኦሮሚያ ልዩ ኃይል ልቡ ሁለት ቦታ ነው ያለው ግማሹ ኃይል የመዋጋት ፍላጎት የለውም ከኦላጋ እንደውም አብዛኛው ወደዛ እየተቀላቀለ ነው ያለው ጭራሽ ውጊያ ካለመፈለግ በተጨማሪ ልቡ የመደገፍ አዝማሚያም እያሳየ ነው ምክንያቱም ኦላ የዛሬ 4 ዓመት እንደነበረው አይደለም አሁን ህዝብ ውስጥ ስለገባና ከእያንዳንዱ ቤት ውስጥ አንድ ሰው የተሳተፈበት በጣም ብዙ ምሁራን የገቡበት ሜዲካል ዶክተርስ ኢንጂነርስ የምታዩት ታዋቂ በሙሉ እኮ ዝም ብሎ ያልሰለጠነ አርሶ አደር ብቻ አይደለም
አዎ
እና ራሱ የተለየ የኦሮሞ ልዩ ኃይል የኦሮሚያ ልዩ ኃይል ልቡም ወደዛ ስለሆነ በሱ በኩል ምንም የሚሆን አይደለም ራሱ የሀገር መከላከያ ሰራዊት ውስጥ የዚህ አይነት የመከፋፈል ስሜት አለ የመዋጋት ሞራሉ የለም መድረሻውን አያውቀውም ይሄ በዚህ በመንግስት ሰራዊት በኩል ያለው ነው በዛ በኦላ በኩል ደግሞ ያለው በሰራዊት ቁጥር በትጥቅ በሞራል ህዝባዊ መሰረት በመያዝ በጣም ከእለት ወደ እለት ከዚህ በፊት የነበሩትን ኦፕሬሽኖች ካካሄዱበት አሁን ላቅ ባለ ደረጃ ላይ ያለ ስለዚህ ይህንን አሁን የጀመሩትን ኦፕሬሽን እነሱ እንደሚያስቡት ኦላን አጥፍተው ኦሮሚያ ሙሉ በሙሉ ተቆጣጥሮ አያልቁትም በጣም ይህ አንድ እርግጠኛ የሆነ የሚታሰብ ግን ብዙ ሰላማዊ ሰዎች ይጨርሳሉ ብዙ ሀብት ይወድማል የሀገር ሀብት ይወድማል አንድ ጦርነት ኦፕሬሽን አንድ ዘመቻ ላይ ለመሳተፍ አንድ ወታደር ከ10,000-15,000 ብር ያስፈልገዋል ነው የሚባለው ይህን ሁሉ ሰራዊት አዝምቶ እቺ ሀገር የሌላትን ሪሶርስ እዛ ላይ ያባክናል የድህነቱ የኢኮኖሚ ውድቀቱ ዞሮ ዞሮ ራሱ መንግስት የመውደቂያውን ጊዜ ነው ያቀረበ የሚመጣው እንጂ የሚያመጣ ነገር አይደለም ኮርስ ህዝብ በጣም የሚያሳዝነኝ ንጹሃን ሰው ኦሮሚያ ውስጥ አሁን በአማራውም በኦሮሞውም የተፈናቃዮች ሰዎች ቁጥር በመቶ ሺዎች እነዚህ በመቶ ሺ የሚቆጠሩ የተፈናቀሉ ሰዎች በጸጥታው ምክንያት ሰብአዊ እርዳታ እንኳን እየደረሳቸው አይደለም እና የአሁን ኦቻ ባለፈው ያወጣው መግለጫ በመቶ ሺዎች የሚቆጠሩ ተፈናቃዮች አሉ ግን በሴኪሪቲ ችግር ስላለ እርዳታ እንኳን ማድረስ አልቻልንም ያለው መንግስትም እርዳታ እያደረሰላቸው ነው ይሄ ያሳዝናል ኦፕሬሽናቸው ግን የትም አይደለም
ምን መጨረሻው ምን ይሆናል ብለህ ተገምታለህ አሁን ባለው ሁኔታ መተላለቃችን እንደቀጠለ
ህይወቱ ይቀጥላል። መተላለቃችን ይቀጥላል። የሀገሪቱ አለመረጋጋት ይቀጥላል። የኢኮኖሚው ድቀትና ድህነቱ ይቀጥላል። መጨረሻ ላይ አገር ተፈርሳለች ወይም ይሄ መንግስት ይወድቃል። በቃ ወደዛ ነው የሚከደው እንጂ አሁን የኛው መንግስት ስትራቴጂካሊ የሚያስብ ስላልሆነ ወደ ሰላም አይሄድም። እሱስ እዛ ወንበር ላይ ተቀምጦ ቤተ መንግስት መናፈሻ ማሰራቱን መነጠቅ ስለማይፈልግ ይችላል። በቃ ቪዥኑ ከዚህ አጥልፈው በጣም ሾርት ሬንጅ ነው። ስለዚህ ሁሉም መጥፋት አለባቸው። እና እሱ ቤተ መንግስት ሊሰራ ያስበው ቤተ መንግስት መደናቀፉን እንጂ ስትራቴጂካሊ ያስበው። ስለዚህ ይቀጥልበታል። ድሮንም የሚሸጠው ሞልቷል። ከየት እንደሚመጣ ብሩ አላውቅም። በገንዘብም እየታተመ ብቻ የሆነ ነገር እየተደረገ ውጊያ ይቀጥላል። መጨረሻ ላይ ግን ኢኮኖሚ ወድቆ ድህነቱ ከፍቶ መንግስት ይወድቃል። ምናልባት ሀገሪቱ ትፈርሳለች። እንደገና ለመነሳት አንድ ጄኔሬሽን የምትፈልግ ሀገር ትሆናለች። እና ተስፋ የሌላት
ሀገር እየሆነች ብን ያመጣችሁ ማን ነው? ሁለት ደቂቃ አለችኝ። አዲስ አበባ ልውሰድህና አዲስ አበባ አሁን ያነሳው የቤተ መንግስት ግንባታ በተመለከተ ሰዎች እኔ አንዳንድ ጊዜ ሴቶች ስለ ቤተሰቦቻቸው ሆነ ሲያለቅሱ ስመለከት ሳዳምጥ በጣም ውስጤ ይዘገነኛል። ነገሮችን ለማገነን ሳይሆን ግን እነዚህ ሰዎች ከአመት በፊት ከአምስት ከስድስት ዓመት በፊት ሰላም የሆነ ቦታ ላይ ጠቅላይ ሚኒስትሩ ባነው ተነስቶ ቤተ መንግስት ተራረ ብሎ አሁን ቤቶች እየፈረሱ ነው እና አንድ ሴት በተለይ ስምንት እኔና ባለቤቴ መሀል ብቻ ስምንት ሰዎች አሉና ቤታችን ላይ ያፈረሱብን የሚሉ አሉ። 800,000 ብር ብለው ዛሬ አሁን ቅድም ጀርመን ሬዲዮ ላይ ያዳመጥኩት አለ። ከግራ ቀን እያፈረሱ ነው ቤቶችና አዲስ አበባስ መጨረሻዋ ስምንት ሆነ ምንድን ነው መጨረሻዋ? በእንደዚህ አይነት ነገር እስከ መቼ እንሄዳለን? የትምህርቱን ነገር ሌላ ቀን እናውራ። ምክንያቱ ሰፋ ያለ ነገር ስለሚፈልግ እሱ ይሄ መፍረስ እንደው ዝም ብለን ሳናነሳው እንዳናልፈ ብዬ ነው።
እንግዲህ ይኸውልህ ይሄኛውን ምን እንደምልህም አላውቅም፣ ግን ልክ እንደ የቀረው አገሪቷ ላይ እንደምታየው ነው። አሁን ያለችው ከንቲባ የሆነ የላትም ምን ይህንን ከተማ ወደ ልትወስድ እንደምትችል የህዝቡ መሰረታዊ ችግር ምን እንደሆነ ምን ስትራቴጂካሊ እየታሰበ መቀየር እንዳለበት ስትራቴጂካሊ መቀመጥ እንዳለበት ወደዚህ የስትራቴጂክ ግብ ለመድረስ ምን መሰራት እንዳለበት አታውቅም። ዛሬ ሞቅ ያለ ነገር እዛ ፌስቡክ ላይ ወዲያው ምትለጥፈውና ስንት ላይክ አገኘው ስንት ሼር አገኘው ብላ የምትቆጥረውን ነገር ብቻ ፈለጋ ነው የምትሄደው። የሚፈናቀለው ህዝብ ምናምን ምንም አይደለም ለሷ። እሷ ሴቶችን ሰብስባ ደካማ ሰዎችን ሰብስባ ዘይት ተሰጣ፣ በቃ ዘይት ተሰጠን እኛ ከገበታችንን አጋራን በቃ አለቀ። ነገ ደግሞ የሆነ ህጻናትን ሰብስባ ጅብ አድርጋ ፎቶግራፍ ተነስታ እኛ እንደ ለህጻናት ያለን ፍቅር እኮ ካለም አንደኛ ነን አለቀ። ላይክ እና ስንት ላይክ አገኘው ስንት በዚህ ደረጃ ያሉ ሰዎች ናቸው። እና እንደዚህ ያለን ሰው ለመገምገም ያስቸግረኛል። ያው ከተማችን ወዴት እየሄደች ነው አላውቅም። በቃ
እሺ፣
ግን ወደ እየሰመጠች መሆኑ ግን ይታየኛል።
ጥሩ
ነው። ለመገምገም እኮ ነው የሚያስቸግረው። እንዴት እንደሚደረግ
በብዙ ነገር የሚያስቸግር ነው። እንግዲህ ለዚሁ ላይ እናርቀው። መልካም የጥምቀት በዓል እመኝልሃለሁ። አድማጮች፣ በሚቀጥለው ሳምንት የጥምቀት በዓል ነው። መልካም ጥምቀት በዓል እንዲሆንላችሁ እየተመኙ ዛሬም ፕሮግራማችን እዚህ ላይ እናበቃለን። በሚቀጥለው እስከምንገናኝ ድረስ ሰላም ለእናንተ ይሁን። ደህና ሁኑ። ደህና ሰንብቱ።